Hallelujah. Kisos and tamat, I'll tell her what I'm here now. I love what I'm saying now. Yeah, I'm a chia, but I'll tell her what I'm zare mi seran. Zera la mi nura liya, but I'm coming out.
ላለፉት ሁለት ክፍለ ጊዜያት አብረን እናጠራ ነበር። ዛሬ ደግሞ በዚሁ በመራፍ 5 ላይ ጀመርነው ትምርታችንን እንቀጥላለን። ዛሬ እንግዲህ የመደምደሚያ ጊዜያችን ደግሞ ይሆናል። በዮሐንስ መራፍ 5 ላይ ስንማር የነበረውን ምን እንደበደምበት ጊዜ ይሆናል ዛሬ። እንግዲህ ካውንተርስ የተማርናቸው ነገሮች በጥቂቱ እንደው ለማስተዋወስ ዮሐንስ ወንጌል መራፍ 5ን በሁለት ክፍለን ነበር እሱ የጀመርነው። የመጀመሪያው ክፍል ታሪካዊ ክፍል ነው ስሚነግረን ጌታ ኢየሱስ ያደረገውን ተአምራት ተመልክተናል። በዚህስ ደግሞ እናገኘው ደግሞ ታሪካዊ ክፍል የሚያስረዳን ለ38 አመት ታሞ የነበረ ሰው ነበር። ያ ታሞ የነበረውን ሰው ጌታ ኢየሱስ መጥቶ እንዴት ባለ በተአምራዊ መንገድ እንደፈወሰው ተመልክተናል። በዛውስጥም ደግሞ የነበረው ደግሞ ባህላዊ ነገሮችን በሙሉ ደግሞ ተመልክተናል። እንግዲህ ታሪኩ የሚያሳየን ያ ነበር። ይሄም ደግሞ የመጀመሪያው ክፍለ ጊዜያችን ትምህርት ነበር። የኢየሱስ ክርስቶስ ክብር ነበር እሱ ያየነው ከ አብ ጋር እኩል መከበሩን ራሱን ከእግዚአብሔር ጋር እኩል አድርጎ ለአይሁድ መምህራን አወጀላቸው የሚለው ነበር እሱ የተመለከተው። ሁለተኛው ክፍለ ጊዜ ላይ ደግሞ ከዚህ ተአምራት በመነሳት ጌታ ኢየሱስ ያስተማራቸውን ትምህርቶች ነው እሱ ስንመለከት የነበረው። የዚህን እንግዲህ ሁለተኛ ክፍል ነው ዛሬ የምንቀጥለው። ጌታ ኢየሱስ ከተአምራቱ ተነስተው ባስተማራቸው ትምህርቶች ውስጥ ሁለት ነገሮችን ነው እሱ የምንመለከተው። የዚህ ደግሞ የትምህርቶቹን ጌታ ኢየሱስ ያስተማራቸው ትምህርቶች ሁለተኛ ክፍሉን ደግሞ ዛሬ እንመለከታለን። ባለፈው የተመለከትነው ላይ ያየነው ነገር የኢየሱስ ክርስቶስን ክብር ነበር፣ የመለኮትነቱን ስልጣን ነበር የተመለከትነው። እንደው እነሱንም በጥቂቱ አስተዋውሰናቸው ለማለፍ እንደው بنሞክር የመጀመሪያው ነገር ለአይሁድ መምህራን በመለሰው ምላሽ ውስጥ ያየነው ነበር ራሱን ከእግዚአብሔር ጋር አስተካክሎ መናገሩን፣ ከእግዚአብሔር ጋር የተካከለ መሆኑን ተመልክተናል። ሁለተኛው ደግሞ የተመለከትነው ነገር ደግሞ እግዚአብሔር ዘንድ ወይንም ደግሞ ፈጣሪ ዘንድ ብቻ ያለን ነገር ጌታ ኢየሱስ እኔም በራሴ አለኝ ብሎ ነው የሚናገረው። ያም ደግሞ ህይወትን መስጠት ነው። በዛውስጥም ደግሞ ያየነው ፍጡራን በሙሉ በራሳቸው ህይወት የላቸውም፣ ነገር ግን ፈጣሪ ግን ህይወትን ይሰጣል። በራሱ ህይወት አለው፣ ህይወትን ይሰጣል። ልክ እንግዲህ ያን ነገር ወሰደና ጌታ ኢየሱስ አብ በራሱ ህይወት እንዳለው ለሰዎችም ደግሞ እንደሚሰጣቸው እኔም በራሴ ህይወት አለኝ ለሞደው ሁሉ እሰጣለሁ ብሎ ተናገረ። ከዛ ሶስተኛው ደግሞ የተመለከተው ነገር ምንድነው እሱ በሁሉም ላይ ሰብስቦ መፍረድ የሚችል አምላክ ብቻ ነው ብለን ነበር። ሁሉን የሚገዛ የሁሉ የበላይ የሆነ አምላክ ነው። ሁሉንም ሰው ሰብስቦ በአንድ ላይ የመፍረድ ስልጣን ያለው ጌታ ኢየሱስ እንግዲህ ያንን ስልጣን ለራሱ ወሰደና ዓለም ሁሉ ላይ እሱ እንደሚፈርድ ተናገረ። ያንንም ደግሞ ስልጣን ከአብ እንደተቀበለ ተናገረ። በዛውስጥም ደግሞ የተናገረበት መንገድ ምንድነው ሰዎች ሁሉ አለ አብን የሚያከብሩትን ያክል ወልድን ደግሞ ያከብሩት ዘንድ ስልጣንን ሁሉ ለወልድ ሰጥቷል ብሎ ነው ያስተማረን። እነዚህ እንግዲህ ሶስቱ ነገሮች እነዚህ ሐሳባቸው ያነሳናቸው ነገሮች በሙሉ የሚያሳዩን ምንድነው ኢየሱስ ክርስቶስ ከእግዚአብሔር አብ እኩል እንደሚከበር በዚህ ውስጥ ተመልክተናል። እሱ ራሱ እግዚአብሔር ነው ብለናል። በዚህ ውስጥም ደግሞ አንድ ላይ ደግሞ አገናኝተን ስንመለከት የነበረው ነገር ምንድነው ዮሐንስ ወንጌል ምዕራፍ 1 ላይ የጀመረው ሐሳብ አለ። ዮሐንስ ሊያስተምር በኢየሱስ ክርስቶስ ታሪክ ውስጥ የነገረ ነገር አለ። እሱ ምንድነው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃል ራሱ ደግሞ እግዚአብሔር ነበረ ብሎ ይነግረናል። ራሱ እግዚአብሔር ነው። እንግዲህ የክርስቶስን ክብር በዚህ መልክ ዮሐንስ ወንጌል ምዕራፍ 5 ላይ እንደተገኘ በባለፈው ትምህርት ላይ በሰፊው ተመልክተን ነበር። ዛሬ ደግሞ እንግዲህ የምንመለከተው ነገር ምንድነው ዮሐንስ ራሱ የክርስቶስ ኢየሱስን ክብር ሲነግረን በክርስቶስ ዘንድ ያለውን መለኮትነቱን እሱ ከእግዚአብሔር ዘንድ መከበሩን ሲያስተምረን አብሮ ደግሞ የሚያሳየን ነገር ደግሞ አለ። ለምሳሌ ዮሐንስ ወንጌል ስንመለከት የኢየሱስ ክርስቶስን ክብሩን ይነግረንና ከዛ በኋላ ደግሞ ከዛ ክብሩ ደግሞ እንዴት ስለኛ ሲል ዝቅ ብሎ እንደመጣ የሚያሳየን አመላካች ነገር በዮሐንስ ወንጌል ውስጥ በብዙ ስፍራዎች ላይ እንመለከታለን። እንደ ምሳሌ ለምሳሌ ወደ ምዕራፍ 1 አሁን መልሼ በወስዳችሁ ምዕራፍ 1 ላይ ሲጀምር ምን ብሎ ጀመረ? በመጀመሪያ ቃል ነበር ብሎ ነገረን። ከዛ ደግሞ ቃልም በእግዚአብሔር ዘንድ ነበር አለን። ስፍራው ራሱ እግዚአብሔር ዘንድ ነው። ያ ብቻ ደግሞ አይደለም፣ ክብሩን ደግሞ ሲያስረዳን ደግሞ ምን አለ? ቃልም እግዚአብሔር ነበር ብሎ የኢየሱስ ክርስቶስን ክብርና ከፍታውን አሳየን። ያንን ክብርና ከፍታ እንግዲህ ካሳየን በኋላ ደግሞ ቀጥሎ ደግሞ ቀጥታ የሚመጣው ምንድነው? ያ ቃል ያ ክብር ላይ የነበረው ያ ኢየሱስ ክርስቶስ ሥጋ ሆነና በእኛ ዘንድ ደግሞ መጣ ብሎ ደግሞ ይነግረናል። ቃልም ሥጋ ሆነ ይለናል። ስለዚህ ከፍታውን ያሳየንና ከዛ ከፍታ ደግሞ ጌታ ኢየሱስ እንዴት ስለኛ ደግሞ ወደዚህ ምድር እንደመጣ ደግሞ መልሶ ደግሞ እንዴት ዝቅ ራሱን እንዳደረገ ደግሞ ያሳየናል። ዮሐንስ ወንጌል ውስጥ እንደዚህ አይነት ምልክቶችን ብዙ ቦታ ላይ እናገኛለን። በዚህ አይነት መንገድ ያስተምረን በብዙ ቦታዎች ላይ እንመለከታለን። ምዕራፍ 5 ላይም የጌታ ኢየሱስ ክርስቶስ ንግግር ውስጥ የምናገኘው ነገር ይሄንን ነው። ምዕራፍ 5 ላይ ሲጀምርላቸው መጀመሪያ ላይ ማለት ነው ያንን ተአምራት አደረገ። የአይሁድ መምህራን ተቆጥተው መጡ። ሰንበትን ሻርክብን አሉት። ደግሞም በበዓል ቀን ነበረ እሱ የሻረባቸው። ቅድስት የሚሉት ከተማ ላይ ነበረ የሻረባቸው። በዛ መልክ ተቆጥተው ሲመጡ በዚህ ታሪክ ውስጥ የምንመለከተው ነገር መጀመሪያ ጌታ ኢየሱስ ያለውን ክብሩን ከፍ አድርጎ ነበር ያሳያቸው። ቀጥሎ ደግሞ የምንመለከተው ልክ ቃል ሥጋ ሆነ ብሎ ራሱን ዝቅ አድርጎ መጣ እንደሚለን ደግሞ ቀጥሎ ደግሞ ያለውን የኢየሱስ ክርስቶስን መታዘዙን ደግሞ በዚሁ ክፍል ውስጥ ደግሞ እንደገና ይነግረናል። ራሱን ከፍ አደረገ፣ ከእግዚአብሔር እኩል ነኝ ብሎ ተናገረ። ከዛ ደግሞ በአንጻሩ ደግሞ ሌላ ነገር እንደሚያሳየናል ጌታ ኢየሱስ ወይም ደግሞ ወልድ ለአብ እንደሚገዛ የአብን ፈቃድ እንደሚጠብቅ ደግሞ ሁለተኛ ደግሞ አንጻር ያሳየናል። በነገራችን ላይ የዚህ ትምህርትም የኢየሱስ ክርስቶስን ባህሪ ነው እሱ የምንመለከተው በዚህ ትምህርት ላይ። የወልድ ባህሪ ምን ይመስላል? በወልድ ውስጥ ያለ ባህሪ ምን አይነት ነው የሚለው ነው እሱ የምንመለከተው። እንግዲህ ሁለተኛውን ክፍል ሲያሳያቸው ደግሞ ምን ይላል? ምዕራፍ 5 ለምሳሌ ቁጥር 19 ላይ ሲሄድ እንደዚህ ብሎ ይናገራል። ስለዚህ ኢየሱስ መለሰ እንደዚህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና ብሎ መለሰላቸው ይላል። ምንድነው እሱ? እንደውም ንግግሩ እንደውም ለአንዳንድ ሰዎች ጥያቄም ሊፈጥር ይችላል። በራሱ ምንም ላደርግ አይችልም ብሎ ሲናገር ታዲያ ወልድ በራሱ ምንም ላደርግ የማይችል ከሆነ አምላክ ነው ወይ የሚል ጥያቄም ጭምር አንዳንድ ሰዎች ላይ ሊፈጥርባቸው ይችላል። ለምሳሌ ስለ ሰዎች ስናወራ፣ ስለ እኛ፣ ስለ እኔ፣ ስለ እናንተ ለምሳሌ ብናወራ እኛ ሰዎች ነን። በእግዚአብሔር የተፈጠርን ዝቅ ያለን ሰዎች ነን። በራሳችን ህይወት እንኳን የለንም። በራሳችን ምንም ነገር ልናደርግ እንኳን አንችልም። ምክንያቱም እኛ ኃይል የሌለን ሰዎች ነን። ጌታ ኢየሱስ ጋር ሲመጣ ግን መጀመሪያ ላይ ራሱን ከእግዚአብሔር ጋር እኩል አድርጎት ከእግዚአብሔር ጋር እንደሚስተካከል ነግሮን ነው። ከዛ በኋላ መልሶ እንደገና በራሱ ወል ምንም ሊያደርግ አይችልም የሚላቸው አብ ጋር ይስተካከላል አላቸው። ከአብ እኩል እንደሚከበር ነግሯቸው እንደገና ደግሞ በራሱ ምንም ሊያደርግ አይችልም ብሎ ሲናገር ትልቅ ኮንትራስት ነው በዛ ውስጥ የምናየው። ያ ምንድነው የሚያሳየን? የወልድን ታዛዥነቱን ነው። ምንም ሊያደርግ አይችልም ብሎ ሲናገር ልክ እንደኛ አቅም የሌለው ስለሆነ ሳይሆን በራሱ ምንም ሊያደርግ አይችልም ብሎ ሲናገር የአብን ፈቃድ ስለሚጠብቅ ነው። እሱን ደግሞ ግልጽ አድርጎ ደግሞ ቁጥር 30 ላይ ስንመጣ በደንብ አብራርቶ ይናገራል። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 5 ቁጥር 30፣ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደ ሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና ብሎ ተናገረ። ከራሴ ምንም ላደርግ አይቻለኝም፣ ፍርዴም ደግሞ እንደሰማው ነው የማደርገው፣ ፍርዴም ቅን ነው። ለምንድን ነው እሱ እንደዚህ ሆነው? ለምንድን ነው በራሱ ምንም ነገር ሊያደርግ የማይችለው ወልድ የሚለውን ጥያቄ ስንጠይቅ የላከኝን ፈቃድ እንጂ ፈቃዴን አልፈልግም ነው መልሱ። የእግዚአብሔርን ፈቃድ ይከተላል፣ የአብን ፈቃድ ይከተላል። ማ ወልድ። ምናልባት እነዚህ ነገሮች ስንመለከት የሚፈጠሩብን ጥያቄዎች ሊኖሩ ይችላሉ። ይሄ ማለት ወልድ ከአብ ያንሳል ወይ ደግሞ ወልድ ምናልባት ስልጣን አይኖረው ይሆናል የሚል ጥያቄ ይፈጠርብን ይሆናል። ለምን ብሎ ያደርጓል የሚልም ደግሞ ይመጣብን ይሆናል። ምክንያቱም በግልጽ የሚያሳየን ነገር ወልድ ለአብ እንደሚገዛለት ነው ሲያሳየን፣ ወልድ ለአብ እንደሚታዘዘው ነው ሲያሳየን። እነዚህ ነገሮች በሙሉ ግን መጽሐፍ ቅዱስ ሲያብራራቸው፣ በተለይም ደግሞ ዮሐንስ ወንጌል ሲያብራራልን ምን ብሎ ነው የሚነግረን? ወልድ ይህንን የሚያደርገው አብን ስለሚወደው ነው። ስልጣን ስላነሰው አይደለም፣ ኃይል ስለሌለው አይደለም፣ ከአብ ያነሰ ስለሆነ አይደለም። እና ለምን አደረገው ብለን ስንል አብን ስለምወደው ትእዛዛቱን በሙሉ እፈጽማለሁ የሚል መልስ ነው የምናገኘው። ነገር ግን ለምሳሌ ብንሄድ ወልድ ለምንድን ነው እሱ ያደረገው፣ ለምንድን ታዘዘ የሚለውን የሚያብራሩልን ክፍሎች ብንመለከት ደስ ይለኛል። ለምሳሌ ዮሐንስ ወንጌል ምዕራፍ 10 ቁጥር 17 እና 18 ላይ ስንመለከት እንደዚህ የሚል ቃል እናገኛለን። እንደዚህ ያላቸው ጌታ ኢየሱስ ይሄ ክፍል የሚያብራራልን ምንድን ነው? ወልድ ሥልጣን እንደማያንሰው ነው የሚያሳየን። እንደዚህ ያላቸው ጌታ ኢየሱስ የተናገረው ንግግር ነው። ነፍሴን ደግሞ አነሳ ዘንድ አኖራለሁና ስለዚህ አብ ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ላኖራ ሥልጣን አለኝ ደግሞም ላነሳ ሥልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩኝ አላቸው። እዚህ ቦታ ላይም ፈቃዴን አለሻም በራሴ ምንም ላደርግ አልችልም ብሎ ተናግሯል። ከላይ ጋርም የተመለከትነው ክፍል ያንን ነው። እሱ ለምንድን ነው እሱ ወልድ ሥልጣን ስለሌለው አይደለም። ይሄ ክፍል በተለይ ደግሞ የሚናገረን በነገራችን እዚህ ቦታ ላይ የአብን ፈቃድ የመፈጸሙ ልኩ እስከ ምንድን ነው ብለን ስንል መስቀል ላይ እስከ መሞት ድረስ እስከ መስቀል ሞት ድረስ እንኳን የታዘዘ ሆነ ብሎ ነው መጽሐፍ ቅዱስ የሚያስተምረን። ያንን ሁሉ ትእዛዞን ሲፈጽም ወልድ ሥልጣን ስለሌለው ነው፣ ወልድ ስለማይከበር ነው፣ ወልድ ስለሚያንስ ነው የሚል ጥያቄ ከተፈጠረብን ይሄ ክፍል በጣም አድርጎ ያስረዳናል ብዬ አምናለሁኝ። ላኖራ ሥልጣን አለኝ ደግሞ ላነሳ ሥልጣን አለኝ አላቸው እና ለምንድን ነው እሱ የማደርገው? ይህንን ትእዛዝ ከአባቴ ተቀበልኩኝ አለ። የአብን ትእዛዝ ለመፈጸም ጌታ ይታዘዛል። ነፍሱን እስከ መስጠት ድረስ ራሱን ዝቅ ያደርጋል። ሥልጣን ስለሌለው ነው አይደለም። እና ለምንድን ነው? የአባቱን ትእዛዝ ለመፈጸም ለእግዚአብሔር ታዘዘ። ያ ብቻ ደግሞ አይደለም። ሌላም ክፍል እዛው ደግሞ ዮሐንስ ደግሞ ብናነብ የምናገኘው ቃል አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 30 እና 31 ላይ ስንመለከት እንደዚህ ብሎ ይናገራል። የሚታዘዝበትን ምክንያቱን ሲያስረዳን እንደዚህ ይላል። ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም፣ የዚች ዓለም ገዥ ይመጣልና በእኔ ላይም አንዳች የለውም ወይንም አንዳች ሥልጣን የለውም ማለት ነው። ነገር ግን አብን እንድወድ ዓለም እንዲያውቅ አብ እንዳዘዘኝ እንደዚሁ አደርጋለሁኝ ብሎ ተናገረ። ለምንድን ነው እሱም ያደርገው ብለን ስንል አብን እንደምወደው ዓለም በሙሉ እንዲያውቅ ነው። የፍቅሩ መገለጫው ምንድን ነው? እሱ ለአብ ያለው መታዘዙ ነው። ለአብ ታዘዘ ብሎ ሲናገር መጽሐፍ ቅዱስ የሚያሳየን ነገር ምንድን ነው ብለን ስንል ወልድ ለአብ ያለውን ፍቅሩን ነው። ማነስ አይደለም እሱ የሚያሳየን፣ ፍቅሩን ግን ያሳየናል። ስለምወደው እታዘዛለሁ ነው። ስለዚህ መጽሐፍ ቅዱስ ስንመለከት ወልድ ለአብ ይታዘዛል? መልሳችን አዎ ይታዘዛል። ለምንድን ነው እሱ የሚታዘዘው ብለን ካለን ስላነሰ ነው? አይደለም። አምላክ ስላልሆነ ነው? አይደለም። መጽሐፍ ቅዱስ በግልጽ ነግሮናል። እሱ ራሱ እግዚአብሔር ነው ብሏል። ቃልም እግዚአብሔር ነበረ ብሎ ነግሮናል። ታዲያ ለምንድን ያደርገዋል ብለን ስንል ወልድ አብን ይወደዋል። ስለሚወደው ደግሞ ይታዘዝለታል። በአንጻሩም ደግሞ የምንመለከተው ደግሞ ነገር አለ። አብም ደግሞ ወልድን ይወደዋል እና ስለሚወደው ደግሞ ወልድን ያከብረዋል የሚል ነገር ነው የሚያሳየን። ይወደዋል፣ ስለሚወደው ደግሞ ወልድን ያከብረዋል። መጽሐፍ ቅዱስ ውስጥ ብዙ የምናገኛቸው ተአምራቶች አሉ። ስለ እግዚአብሔር የሚያስደንቁ ነገሮችን በመጽሐፍ ቅዱስ ውስጥ እናገኛለን። ከነዛ ውስጥም ደግሞ ለምሳሌ አንደኛው ስንመለከት እግዚአብሔር ሰማይና ምድርን ፈጠረ ብሎ ሲነግረ መጽሐፍ ቅዱስ የእግዚአብሔር የመፍጠሩ ኃይል ምንም ነገር ሳይኖር ከምንም ውስጥ እግዚአብሔር ይህን የምናየውን ነገር በሙሉ ፈጥሮ አመጣው ብሎ ሲናገረን በጣም የሚያስደንቀን ነገር ነው። ስለ እግዚአብሔር እንደውም ሲናገር ሌሎችን ቦታዎች ላይ ሲነግረን ሰማይ ይላል። ለምሳሌ ሰማይን ስንመለከት ትልቅ ነው እሱ፣ እኛ እንኳን እንደርስበት የማንችል ነው። ነገር ግን እንደዚህ ይላል፣ ሰማይ ከሰማያት በላይ ያለው ሰማይ ሊይዝ ዘንድ አይችልም ብሎ ይናገራል። እግዚአብሔርን ኮንቴን ማድረግ አይችልም፣ አቅሙ አይፈቅድለትም። ወይ ደግሞ ሰማያትን በስንዝር የሚለካም ብሎ የሚናገርም ቃል አለ። እሱ በእግዚአብሔር ስንዝር ውስጥ መግባት ይችላል። ይሄ ሁሉ ትልቅ ብለን የምንጠራው ሰማይ የእግዚአብሔርን ትልቅነት መጽሐፍ ቅዱስ በጣም አግንኖና በጣም አግዝፎ ነው እሱ የሚነግረን። እግዚአብሔር ከሁሉ ነገር በላይ ትልቅ ነው። እንግዲህ ፈጠረ ብለን ስናወራ የእግዚአብሔርን ክብር ስናወራ እያወራን ያለ ነው ስለ ወልድም ጭምር ነው። ሁሉን ነገር የፈጠረው በክርስቶስ ኢየሱስ ነው ብሎ ነግሮናል። ስለዚህ ምንም ነገር ሳይኖር እግዚአብሔር ወደ መኖር አመጣው ብለን ስንል የእግዚአብሔር ክብርና ግርማ ሲያሳየን የኢየሱስ ክርስቶስን ክብርና ግርማውን ነው የሚያሳየን። ነገር ግን ስለ ሌላኛው ደግሞ ይሄኛው ነገሮችን በሙሉ እግዚአብሔር አመጣ የሚለው ሐሳብ የሚያስደንቀንን ያክል ደግሞ በሌላኛው አንጻር ደግሞ በጣም የሚያስደንቀን ትምህርት በመጽሐፍ ቅዱስ ውስጥ የምናገኘው ምንድን ነው? ይሄ ሁሉ ነገር የፈጠረው እግዚአብሔር፣ በሁሉ ላይ ገዢ የሆነው እግዚአብሔር፣ ሰማይ ከሰማያት በላይ ያለው ሰማይ ሊይዘው የማይችል እግዚአብሔር፣ ለብዙዎችም ምናልባት ለማመንም እንኳን የሚያስቸግራቸው ነገር ሊሆን ይችላል። ምክንያቱም በጣም ድንቅ ነው ነገሩ፣ የሚያስደንቅ ነው። ሰማያትን ሁሉ የፈጠረ፣ መላእክትን ሁሉ የፈጠረ፣ ሰዎችን ሁሉ የፈጠረ እግዚአብሔር ከሰማይ ከእግዚአብሔርነቱ ወርዶ ሰው ሆነ ብሎ ደግሞ ይነግረናል መጽሐፍ ቅዱስ። ያ በጣም የሚያስደንቅ ትምህርት ነው እሱ። ወርዶ ሰው ሆነ። ሰው መሆን ብቻ ደግሞ እኮ አይደለም፣ ከሰውም ደግሞ እንደ ነገስታት መልክ ይዞ አይደለም እሱ የመጣው፣ እንደ ነገስታቶች ሆኖ አይደለም እሱ የተመላለሰው። ከነሱም ደግሞ እንደገና ደግሞ ወርዶ ደግሞ ምን ሆነ ብሎ ይነግረናል፣ ከሰውም የባሪያ መልክ ያዘ። የባሪያ መልክ ደግሞ መያዝ ብቻ ደግሞ አይደለም፣ እንደ ባሪያም ብቻ መኖር ብቻ ደግሞ ሳይሆን ከዛ ደግሞ እንደገና ስለኛ ደግሞ ሞተ ብሎ ይናገራል። ማ ሰማይና ምድርን የፈጠረው ጌታ ራሱ ሞተ ብቻ ደግሞ አይደለም። ከሞቱም ደግሞ ያማማቱ መንገድ ምንድነው ብለን ስንል ከሞቶች ሁሉ በጣም ከባድ የሆነውን የመስቀል ሞት ተሸከመ ብሎ ነው መጽሐፍ ቅዱስ የሚያሳየን። ይሄን ነገር በሙሉ የሚያብራራልን አንድ የመጽሐፍ ቅዱስ ክፍል ብንመለከት ደስ ይለኛል። ያንም ደግሞ የምናገኘው ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ነው። እሱ ፊልጵስዩስ ምዕራፍ 2 ቁጥር 5 ጀምሮ እንደዚህ ይላል፣ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም በላይ ሁሉ ደግሞ ስምን ሰጠው። ይህም በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ክርስቶስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ብሎ ይናገራል። ከላይ ጀምሮ ስንመለከተው የሚያስረዳን ነገር አሁን ያወራነው ነገር ነው። ምን አለ? እሱ በእግዚአብሔር መልክ ሲኖር ሳለ ብሎ ይናገራል። በእግዚአብሔር መልክ መኖር የሚለው ነገር እሱ ራሱ እግዚአብሔርነቱን ነው የሚያሳየን። ከዛ ደግሞ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ብሎ ሲናገር ከእግዚአብሔር ጋር እኩል ነው፣ አልቀማም ብሎ እሱን እምቢ አላለም፣ ዝቅ አላለም ብሎ እሱ አላስቸገረም ነው እሱ የሚነግረን። ምን ማለት ነው? ከእግዚአብሔር ጋር እኩል ነው ማለት ነው። ነገር ግን ለምንድን ታዘዘ? ለእግዚአብሔር ምን አደረገ? ታዘዘ። ከዚህ እንግዲህ በመነሳት የተወሰኑ ነገሮችን ብንማር ደስ ይለኛል። ምንወስዳቸው ትምህርቶች አሉ። መጽሐፉ ኢሳይያስ ሲናገር እንደዚህ አለ እግዚአብሔር፣ የምወደው ልጄ ይህ ነው፣ እሱን ስሙት አለ። ስሙት ብሎ ሲናገር የእሱን ምሳሌ ተከተሉ የሚል ትምህርት ነው እሱ የሚያሳየው። ስለዚህ ከዚህ ውስጥ ከዚህ ላይ ከምናገኘው የኢየሱስ ክርስቶስ የመታዘዝ ባህሪ ውስጥ የምናገኛቸው ትምህርቶች አሉ ለእኛ ህይወት የሚጠቅመን። የመጀመሪያው መጽሐፍ ቅዱስ የሚያስተምረን ነገር ምንድን ነው ብለን ስንል በክርስቶስ ኢየሱስ የነበረ ይሄ ሐሳብ በእናንተ ውስጥ ይኑር የሚል ትምህርት ነው ያለው። ለአብ ታዘዘ ብሎ ሲናገር ለአብ ፍቅሩን ገልጧል። በመግለጥ ውስጥ ደግሞ ሌላኛው የምንመለከተው ነገር ምንድን ነው? እሱ የመታዘዝን ምሳሌ ለእኛ ጌታ ኢየሱስ ትቶልን ያለፈው ምሳሌ ሆነን የእሱን ፈለግ እንድንከተል ልክ እንደሱ እኛም የታዘዝን ሰዎች እንድንሆን ምሳሌ ሆኖ ታሳየን፣ ኖሮት ለእኛ አስተማረን። የመጀመሪያው የምናገኘው ትምህርት ይህን ነው እሱ። ያንን ምሳሌነቱን ደግሞ ስንመለከት ወዲያውኑ ሀሳባችንን ወደ አዳምና ሔዋን የሚመልሰው ይመስለኛል። ምክንያቱም አዳምና ሔዋን ከሆኑት የኢየሱስ ክርስቶስ ቀጥታ ተቃራኒውን ነው ሲያደረገው። እነሱ በመልካቸው ሰዎች ሆነው እያሉ፣ ዝቅ ያሉ ፍጡራኖች ሆነው እያሉ ከእግዚአብሔር ጋር መስተካከልን እናገኛለን ብሎ አስበው እንደ እግዚአብሔር እንዳትሆኑ ብሎ ነው ብሎ ስላላት እባብ ከእግዚአብሔር ጋር እንተካከላለን ብለው በማሰብ እኩልነትን ፈልገው እግዚአብሔርን አለመታዘዝን መረጡ። ጌታ ኢየሱስ ምን አደረገ ብለን ስንል የእነሱን ተቃራኒውን ነው የሰራው። እነሱ ሰዎች ሆነው ወደ ላይ ለመውጣት ነው ሲያስቸግሩት፣ እሱ ደግሞ እላይ ሆኖ ሳለ ራሱ በእግዚአብሔር መልክ ሆኖ ሳለ መተካከልን፣ እኔ በዚህ መልክ ላስቀምጠው፣ እኛን በቃ አሳፈረን። እኛ ከፍ ለማለት ብለን እግዚአብሔርን አልታዘዝም ስንል እሱ ደግሞ ከፍ ካለ ስፍራ ወርዶ ታዞ እኛን አሳፈረን ጌታ። ከዛም መጽሐፍ ቅዱስ እናስተማረን በክርስቶስ ኢየሱስ ያለ ያ ልብ በእናንተ ውስጥ ደግሞ ይኑር ብሎ ለእኛ ተናገረን። ምክንያቱም የእኛ ልብ ሁል ጊዜ ወደ ላይ ለመውጣት ስንል እግዚአብሔርን አለመታዘዝ ውስጥ እንገባለን። ብዙ ጊዜ ፈተናችን ይሄ ነው። ሰዎች ስንባል ክብራችንን እንፈልጋለን፣ ራሳችንን ማክበር ነው የምንፈልገው። እኛ እኮ ብንችል እኛ አምላኮቹ ብንሆን ደስ ይለናል። ጌታ ኢየሱስ ጸሎትን ሲያስተምረን የተናገረው ቃል አለ። ምን አለ? በሰማይ የምትኖር አባታችን ሆይ ስምህ ትቀደስ፣ መንግስትህ ትምጣ አለና ከዛ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ብሎ ተናገረ። እቺ ቃል በጣም የመታዘዝ ንግግር ናት። ምኞታችን የኛ ምንድን ነው? ፈቃዳችን በምድር እንደሆነ እንዲሁ በሰማይ ማስፈጸም ነው የምንፈልገው። ስለ ጸሎት ራሱ ያለን አመለካከት ብዙ ጊዜ እሱ ነው። እሱ የእኛ ፈቃድ እንዲሆን ነው የምንፈልገው። ነገር ግን ጌታ ኢየሱስ ደግሞ ምንድነው እሱ ያአብን ፈቃድ ኖሮ ታሳየን። ይሄ ክፍል ላይ ምን መለከቱ ያንደ ነው ቁጥር 30 ላይ አነበብነው አለ ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ ፍርዴም ቅን ነው የላከኝን ፈቃድ እንጂ ፈቃዴን አለሻምና ብሎ ሲናገር የምናገኘው ያንደ ነው እሱ ፈቃዱ በሰማይ እንደሆነች እንዲሁ በምድር ኖራት ጌታ ኢየሱስ ጸልዩ አለን ኖሮ ታሳየን ጌታ በኢየሱስ ክርስቶስ ዘንድ ያለ ያ የመታዘዝ ኑሮ እኛም ይኖራል ለኛ ፍቃድ አይደለም እንኖረው ለክብራችን አይደለም እሱ እንኖረው ጥሪያችን ክርስትና ማለት ለኛ ምንኖርበት አይደለም መጽሐፍ ቅዱስ ራሱ ሲናገር በዋጋ ተገዝታችኋል የራሳችሁ አይደላችሁም ይላል ቃሉ ሲናገር እና በዚህ ስጋችሁ እግዚአብሔርን አክብሩት ብሎ ይናገራል ፊልጵስዩስ ላይ አሁን ያነበብነው መልእክት የሚነግረን ያንን ነው እሱ በክርስቶስ ውስጥ የነበረ ያ ሐሳብ እናንተ ደግሞ ይኖራችሁ እምትታዘዙ ሆኖ መገዛትን ተማሩ ከጌታ ሁለተኛ በዚህ ውስጥ ምንማረው ነገር ስለመታዘዝና ስለመገዛት ያለንን አመለካከትም ከዚህ ምሳሌ በመወሰድ መቀየር አለብን ከዘፍጥረት 3 በኋላ በእኛ ውስጥ የገባ የወደቀ አስተሳሰብ አለ በእኛ ውስጥ ሰው ራሱ የወደቀ ፍጡር ሆኗል ከዛ ሳጀምሮ በውስጡ ኃጢአት ገብቶበታል አይምሮ አስተሳሰቡ ራሱ ኮራፕትድ ሆኗል መታዘዝ የሚለው ነገር መገዛት የሚለው ነገር በሰውኛ ተረጓጎም ስንሄድ በወደቀው በአሮጌው ሰው አመለካከቱ ስንመለከተው የመሸነፍ ምልክት ምክንያቱም አሮጌው ሰው ካልተሸነፈ አይገዛም የመበለጥ ምልክት አሮጌው ሰው ካልተበለጠ አይገዛም የማነስ ምልክት የነዚህ አይነት መልክ ነው እሱ ያለው መጽሐፍ ቅዱስ ውስጥ ግን ስንመለከት በተለይም ደግሞ በክርስቶስ ዘንድ ያለው ያ እኛም ደግሞ ልንሆን የሚያስፈልገን የአዲሱ ሰው ውስጥ ሊኖር የሚገባው ግን ከነዚህ የተነሳ መገዛት አይደለም እውነት ለመናገር ሰው ስለተሸነፈ የሚገዛው መገዛት ሰው ስላነሰ የሚገዛው መገዛት ሰው ስለተበለጠ ስላልቻለ የሚገዛቸው መገዛቶች በሙሉ እውነተኛ መገዛቶች ሳይሆኑ የውሸት መገዛቶች ናቸው ምክንያቱም የበለጠ ለታ ያሸነፈ ለታ ያ በልጦ የተገኘ ለታ እሱ ከበላይ ሆኖ የተገኘ ለታ የዛ ሰው ውስጥ መገዛት እንደማይኖር እርግጠኞች ነን ምክንያቱም ያሮጌው ሰው ባህሪ የወደቀው ሰው ባህሪ ያኖሱ ጌታ ኢየሱስ በዚህ ውስጥ ያስተማረ ምንድነው እሱ የእውነተኛ መገዛት ምንነቱን ጌታ በዚህ ውስጥ አስተምሮናል ትርጉሙን ራሱ አሳየን መገዛት ማለት መበለጥ አይደለም ከአብ ጋር እኩል ነኝ ብሎ ተናግሯል እሱ ከአብ ጋር እኩል እንደሚከበር ራሱን ከእግዚአብሔር ጋር አስተካክሎ ተናግሮ እኩል ሆኖ ሳለ ግን ይገዛል ለኛ ምናልባት እንደዛ አይነት አመለካከቶች እንዳንገዛ ቻሌንጅ ሆኖብን ከሆነ ወይንም ደግሞ ተገዙ ብሎ ሲናገር የዚህ አይነት ሐሳብ ከተውብን ከሆነ ከክርስቶስ ኢየሱስ በመማር አመለካከታችንን እንቀይራው አንዳችን ለአንዳችን እንድንገዛ ይናገራል መጽሐፍ ቅዱስ ለምሳሌ በመንግስት እንኳን ብንመለከት ለገዢዎቻችሁ ለመንግስታት ለነገስታቶች ለአስተዳዳሪዎች ተገዙ ይለናል መጽሐፍ ቅዱስ ሲናገር በተዳሩ ሲመጣ ሚስት ለባሏ ትገዛ ብሎ ሲናገር መጽሐፍ ቅዱስ ለብዙ ምናልባት በተዳሩ ስላሉ ለሚስቶች ይሄ ነገር በአንድ በኩል ከብዶም ሊታያቸው ይችላል ለምን አለ የሚል ጥያቄ የሚፈጠረባቸው ብዙ ሰዎች ሊኖሩ ይችላሉ ለአንዳንድ ወንዶችም ደግሞ ምናልባት ይሄ የትምክህት ቦታ ሆኖባቸውም ሊሆን ይችላል እኔ በልጣለሁ የሚል ስሜትን በውስጣቸው ከተውባቸው ሊሆን ይችላል መጽሐፍ ቅዱስ ተበልጣለህ ብሎ አላስተማረም ታንሻለሽ ብሎ አላስተማረም የመበለጥ የመሸነፍ የማነስ ምልክት አይደለም መገዛት እና ለምንድን ነው እሱ የሚስት የፍቅሯ መገለጫው ነው እሱ ባሏን ተወደዋለች ስለዚህ ምን ትላለች ትገዛለታለች በቤተ ክርስቲያን ውስጥ ሲመጣ በቤተ ክርስቲያን ውስጥ እረኞቻችን ለሆኑ ሰዎች አባቶች ለሆኑ ሰዎች ተገዙ ይላል መጽሐፍ ቅዱስ ሲናገር መገዛትን መጽሐፍ ቅዱሳዊ ትምህርት ነው በእነሱ ላይ እንዳናመጽባቸው ይነግረናል መጽሐፍ ቅዱስ ለምንድነው ስም እናደርገው ስለምንወዳቸው ነው ነገር ግን በተሳሳተው መንገድ ምንገዛ ከሆነ ስለተበለጥኩኝ ነን ብለን ስላሰብን ቀን እየጠበቅን ምንገዛ ከሆነ ያኛው የተሳሳተ አመለካከት ነው ያሮጌው ሰው የወደቀው ሰው አመለካከት ነው ክርስቶስ ጋር የምናገኘው መገዛት ምን አይነት ነው ብለን ስንል ከአብ ጋር እኩል ሆኖ ሳለ ከአብ ጋር የሚስተካከል ሆኖ ሳለ እሱ ራሱ እግዚአብሔር ሆኖ ሳለ ነገር ግን አብን ስለሚወደው ግን ተገዛ ብሎ ነው የሚነግረን ቅድም ያነበብነው ክፍል ዮሐንስ ወንጌል ምዕራፍ 14 ላይ ዓለም ሁሉ አብን እንደሚወደው ያውቅ ዘንድ ነፍሴን አኖራታለሁ ብሎ ተናገረ ይህን ነገር አደርጋለሁ እታዘዛለሁ ብሎ ተናገረ ጌታ ኢየሱስ ለአብ ያለው የፍቅሩ መገለጫ ነው እኛም የፍቅራችን መገለጫ እናደርገው በዚህ ውስጥ ሲመጣ ለእግዚአብሔርም ያለነ መገዛታችን እውነተኛ መገዛት የሚያደርገው ምንድነው ብለን ስንል ለአብ ካለን ፍቅር ለእግዚአብሔር ካለን ፍቅር ተነስተን የምናደርገው መገዛት ሲሆን ነው። ልክ ጌታ ኢየሱስ እንዳደረገው አይነት መገዛት ማለት ነው። እንደዚህ ብሎ ይናገራል መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ተእዛዜ በእርሱ ያለችው የሚጠብቃትም የሚወደኝ እሱ ነው። የሚወደኝንም አባቴ ይወደዋል እኔም ወደዋለሁ ራሴንም ደግሞ እገልጥለታለሁ ብሎ ተናገረ። ጌታ ኢየሱስ መገዛትን ሲያገናኘው እውነተኛ ሆኖ መገዛት ነው ጌታ የፈለገው። እሱም ካለን ፍቅር በመነሳት ለጌታ እንድንገዛለት ይፈልጋል። ለሱ ስንገዛ ስለምንወደው የሚወደኝ ተእዛዜን ይጠብቃል ይላል። የዚህ አይነት መገዛት ከልብ ውስጥ የሚመነጭ ነው እንጂ የውጪ የማስመሰል መገዛት አይደለም። የዚህ አይነት መገዛት ከውስጥ የሚመነጭ መገዛት ነው ይሄኛው። በሶስተኛ ደረጃ ደግሞ ምን መለከተው ነገር ምንድነው? በዚህ አይነት መልክ ስንኖር ስለኛ መስከረም የሚሆንልን እግዚአብሔር ራሱ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 31 ላይ ስንመጣ የሚነግረን ነገር አለ። እኔ ስለ ራሴ በመስከር መስከሬ እውነት አይደለም። ስለ እኔ የሚመስክር ሌላ ነው። እርሱም ስለ እኔ የሚመስክረው ምስክር እውነት እንደሆነ አውቃለሁ ብሎ ይናገራል። ብዙ ጊዜ ሌላኛው ችግራችን ምንድነው? የሰውን ምስክር የመፈለግ ችግር አለብን። የእግዚአብሔር ምስክር ሳይሆን ምናስበው በቅርብ ያለው ሰው አይቶ ምን ይለኛል የሚለው ከሰዎች ዘንድ የሚመጣ ምስክር፣ ከሰዎች የሚመጣ ክብር፣ ከሰዎች የሚመጣ አፕሩቫል ያቺ ነገር ለሰዎች ብዙ ጊዜ በመጽሐፍ ቅዱስ ውስጥ ምንመለከተው ፈተና ነው። ዛሬም የሚያጋጥመን ፈተና ነው። ሰዎች በሙሉ ስለኛ መስክረውልን የእግዚአብሔር ምስክርነት ግን ካጣ ነው እግዚአብሔር አላቃችሁም ካልን ግን ምን ጥቅም አለው? በማቴዎስ ወንጌል ምዕራፍ 7 ላይ ምንመለከታቸው ሰዎች እንደዛ ናቸው። ወደ ኢየሱስ ክርስቶስ መጡ። ክፍሉም ራሱ የሚያወራው በነገራችን ላይ ተእዛዙን ስለመጠበቅ ነው። ጌታዊ ጌታዊ ትሉኛላችሁ ተእዛዜን ግን አጠብቁም አለ። የሱ ጌታ የሆነ ሰው ተእዛዝን የሚጠብቅ ሰው ነው ብሎ ተናገራቸው። ከዛ ውስጥ አለ ሲያወራ ምን ይላል? በስምህ አጋንንት አላስወጣንም ወይ? በስምህ ትንቢትን አልተናገርንም ወይ? በስምህ ይህንን አላደረግንም ወይ? ያሉ ጌታ ኢየሱስ ጋር መጥተው መጨረሻ ላይ ግን ጌታ አንድ ነገርን የመለሰላቸው ሰዎች አሉ። አላቃችሁም አላቸው። የእሱ ምስክርነት ጎደላቸው። ምናልባት ለነዛ ሰዎች ሊመሰክሩላቸው ይችላሉ። አጋንንት አስወጥተዋል፣ ተአምራት አድርገዋል፣ በስሙ ትንቢትን ተናግረዋል የሚል የሰዎች ምስክርነት ሊኖራቸው ይችላል። ግን የአብ ምስክርነት ግን ጎደላቸው። የኢየሱስ ክርስቶስ ምስክርነት ግን ጎደላቸው። የሱን ምስክርነት እንፈልግ። የእግዚአብሔር ምስክርነት ሲኖረን ነው እውነተኛ ምስክርነትን የምናገኘው። ሰው ሁሉ ትክክል ነህ ብሎን እግዚአብሔር ስህተት ነህ ካለን ጥቅም የለውም። ምክንያቱም ትርጉም ያለው የእግዚአብሔር ምስክርነት ብቻ ነው። የሰው ሁሉ ምስክርነት ውድቅ ሆኖ የእግዚአብሔር ምስክርነት የሆነው ስህተተኛ ነው የሚሆነው የሚጸናብን። ነገር ግን ሰዎች ሁሉ ስህተተኞች ናቸው ቢለን እንኳን ሰዎች ሁሉ ተሳስተዋል ብሎን እግዚአብሔር ግን ትክክል ነህ ካለን የሱ ምስክርነት ይበልጣል። ያንን ደግሞ የምናገኘው እንዴት ነው ብለን ስንል በክርስቶስ ኢየሱስ በመናየው ከኢየሱስ ክርስቶስ ከምንገነዘበው በዚህ ክፍል ላይ ከምናየው ከመታዘዙ የሚመጣ ነገር ነው እሱ። እኛም ለአብ በመታዘዝ እንኖር አብ ለኛ ምስክራችን ይሆናል። የሱ ምስክርነት ደግሞ የጸና ምስክርነት ነው። እንግዲህ ምዕራፍ 5ን ስደመድም በመጨረሻ ላይ አንድ ነገር ተናግሬ መጨረስ እፈልጋለሁ። በምዕራፍ 5 ላይ የተመለከተው ነገር ምንድነው? ትልቅ ተአምራት ተደረገ። ከዛ ተአምራት ውስጥ ደግሞ የወጣ ደግሞ ትልቅ ትምህርት ነው ስንመለከተው። ተአምራቱ ባዶ አልነበረም። በመጽሐፍ ቅዱስ ስናይ በጣም በሰፊው ምንመለከተው ነገር አለ። ሁሉ ጊዜ እግዚአብሔር ተአምራትን ሲያደርግ ባዶ ተአምራት አይደለም። በዛ ውስጥ ለሰዎች ሊያስተላልፍ የሚፈልገው መልእክት አለው። ተአምራት የኛን ክብር እንድናገር እናደርገው እንችል ይሆናል። ተአምራትን አይተን ሰዎችን ገፍከፍ ልናደርግና ልናገንበት እንችል ይሆናል። ነገር ግን በተአምራት ውስጥ ደግሞ የክርስቶስ ኢየሱስን ማንነት ልናውቀበት እንችል ይሆናል። በተአምራት ውስጥ የምናገኘውን መልእክት ወይ ደግሞ እኛም ራሳችን ደግሞ የምናስተላልፈው መልእክት ላይ ልንጠነቀቅ ዘንድ ያስፈልገናል። ምክንያቱም ተአምራት ሁሉ ጊዜ እግዚአብሔር የሚያደርገው ተአምራት ስለ ሰው ክብር አይደለም፣ ስለ እኔ ክብር አይደለም፣ ስለ እናንተ ክብር አይደለም፣ ስለ ራሱ ክብር ነው የሚያደርገው። በዛ ውስጥ የእግዚአብሔርን ክብር እንመልከት። በዛ ውስጥ እግዚአብሔርን አክብረ ነው እንጨርስ።